ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ የእግዚአብሔር ቃል የተባረከ ተስፋ ወይንስ የመከራ ተስፋ በሚል ርዕስ ላይ ተመሰረተ ይሆናል። በእግዚአብሔር ቃል በቲቶ ምዕራፍ 2 ቁጥር 13 ላይ እንደዚህ የሚል የወንጌል እውነት እናነባለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። በጌታችን ዳግመኛ ምጽአት የምትጠብቁት ምንድን ነው? የጌታችን ፍርድ ነው ወይንስ ሐዋርያው እንደሚናገረው የተባረከውን ተስፋ የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ ነው? አንድ ሰራዊት በድል አድራጊነት ወደ አንድ አገር ሲገባ ድልነሽውን ኃይል የሀገሪቱን ዋሪዎች ሁለት አይነት አቋም ኖራቸው እንደሚቀበሉት የታወቀ ነው። ሰራዊቱ ሲታገል የኖረበትን ዓላማ ያልተቀበሉ፣ ሰራዊቱ በድል አድራጊነት መምጣቱን ጭንቀታቸው፣ መከራቸው፣ ስጋታቸውና ፍርሃታቸው ሊሆንባቸው የሚችሉ ነዋሪዎች ሊኖሩ ይችላሉ። ደግሞም ሰራዊቱ የታገለበትን ዓላማ በመቀበል የረዱ፣ በድሉ ተስፋ ያደረጉ፣ የሰራዊቱ በድል አድራጊነት መምጣት ተስፋቸው፣ ደስታቸው የሚሆንላቸው ሊኖሩ እንደሚችሉ የታወቀ ነው። ውድ አድማጮች የኢየሱስ ክርስቶስ ዳግመኛ ምጽአቱ ለእናንተ ምን አይነት ምጽአት ይሆንላችኋል? የዋይታና የልቅሶ የፍርድና የፍርሃት ነውን? እንዲህ የሚሆንባቸው ኢየሱስ በመስቀል ላይ ደሙን በማፍሰሱ የተገኘውን የደህንነት ስንሰራ አልተቀበሉም የሚባሉ ብቻ ናቸው። ዳግመኛ የሚመጣው ኢየሱስ በቀራንዮ መስቀል ሞቶ የተነሳ የሰው ልጆችን ሁሉ ኃጢአት ከኃጢአት ፍርድና ኩነኔ ሊያድናቸው የተገለጠ ጌታ ነው። ስለ እርሱ የሚናገረውን ወንጌል ሰምተን አምነን ከሆነ እርሱ ዳግመኛ የሚመጣው በቅዱሳኑ ሊከብር ደግሞም በሚያምኑት ሊገረም ነው። ቃሉም እንደዚህ ነው የሚለን፣ በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። ቅዱሳኑ በማመናቸው ሲያስደስቱት፣ ያላመኑት ግን ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። እኛ ከየትኛው ወገን ነን? ጌታቸውን በእምነታቸው ሊያስገርሙት ካሉት መካከል መሆን ከፈለጋችሁ መንገዱ አንድ ብቻ ነው። በኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ይህ እውነት የእግዚአብሔር እውነት ነው። ይህንን እውነት አምኖ የተቀበለ በመንፈስ ቅዱስ የታተመ ሁሉ ይድናል። በመጨረሻው ዘመን ከሚመጣው መከራ የሚድኑ የታተሙ ብቻ ናቸው። ወንጌል እየተሰበከ ባለበት በዚህ ዘመን ሰዎች የሚታተሙት በመንፈስ ቅዱስ ነው። በመከራው ዘመን ግን በምድር ነፋሳት ላይ ስልጣን ያላቸው መላእክቶች ጉዳት ከማምጣታቸው በፊት በዚያን ዘመን የሚኖሩ የጌታ ባሪያዎች ከጥፋት እንዲድኑ መታተማቸው አስፈልጊ እንደሆነ ከጌታ ቃል እንመለከታለን። የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። በራእይ ምዕራፍ 7 ላይ እንደምናነበው ይህንን ህትመት የሚያደርጉት መላእክት ናቸው እስክናተማቸው ድረስ ብለዋልና። ከሚመጣው ከጌታ ቁጣ የምንድነው የመዳናችንን ወንጌል ሰምተን በክርስቶስ ኢየሱስ ካመነን ብቻ ነው ክርስቶስ ኢየሱስ ዳግመኛ የሚመጣው ተስፋችንና የክብሩን መገለጥ በናፍቆት የምንጠብቀው ውዳችን ሆኖ ነው የሚመጣው። በፍርድ መልክ የሚጠብቁት ካሉ ያልዳኑ ብቻ ናቸው። በራእይ ምዕራፍ 6 ቁጥር 16 ላይ ተራራዎችንና አለቶችንም በላያችን ውደቁ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን በማለት የሚጮሁት ያልዳኑ ናቸው። በዚህ መልክ ሰዎች ጌታን እንዲጠብቁት የሚመጣው ፈራጭ ጌታ ነው። እርሱ አዳኝ ሆኖ መድኃኒት ሆኖ አይመጣም የሚለው ትምህርትና ስብከት ወንጌልን ያሳከረ ትምህርት ነው። አይሁዳውያን ጌታችን ከድንግል ተወልዶ በምድር ሲመላለስ ነቢያቶቻቸው የተናገሩትን ተስፋ አሳክረው የክብርን ጌታ ክደው የሰቀሉት ፈሪሳውያንን አስተውሻቸው ነበር። ስህተታቸው ምን ላይ ነበር? በሉቃስ 17 ከ20 እስከ 25 ላይ ፈሪሳውያን ስለ እግዚአብሔር መንግስት መምጣት ጌታን ሲጠይቁት የሚመልስላቸውን እንስማ። የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም። ደግሞ ምንነዋት በዚህ ወይ ምንነዋት በዚህ አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። ለደቀ መዛሙርቱም እንዲህ አለ፣ ከሰው ልጅ ቀኖች አንዱ ልታዩ የምትመኙበት ወራት ይመጣል አታዩትም። እነርሱም እነሆ በዚህ እነሆ በዛ ይሏችኋል፣ አትሂዱ አትከተሏቸውም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለ ወደ ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲሁ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል አላቸው። እነዚህ ፈሪሳውያን አላማቸው ሆነን አፍቆታቸው መንግስት ነው። ጌታችን ግን በቀደም ተከተል ያስቀመጠው መልስ መረዳት አልቻሉም። ከላይ ባነበብኩላችሁ ጥቅስ ውስጥ በቁጥር 25 ላይ አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል በማለት ጌታ የተናገረው ትልቅ ነገር በልቦናቸው ስፍራ አልያዘም። እንዳለውም እነዚሁ ፈሪሳውያን ክደው ጣሉት፣ ለመስቀል መከራና ስቃይ አሳልፈው ሰጡት። የዛሬዎቹ የስተት አስተማሪዎች የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ልንኖር የተሰጠንን ተስፋ የሚያጨልሙት ለመሆኑ ለምንድን ነው? የስተታቸው ምስጢር እምን ላይ ነው? ወንጌልን ያሳከረ ምን ተስፋ አለው? ድሮስ በግልሙትና ወንጌል የተመሰረተ ሃይማኖት አሜን ጌታ ኢየሱስ ሆይ የሚያስብል እንዳልሆነ የታወቀ ነው። አሜን ጌታ ኢየሱስ ሆይ ና የሚሉት መንፈሱን የጠጡና የታተሙት ብቻ ናቸው። ክብር ለእግዚአብሔር ይሁን። ኢየሱስ በደሙ ያጠባቸው እርሱን በማመን በመንፈሱ የታተሙ የጌታ መምጣት የተባረከ ተስፋቸው ነው። ጌታችን ያላመናችሁት ካላችሁ አሁን ጌታን ብትቀበሉት ከፍርሃት ከጭንቀት በመምጣቱ ከሚመጣው ስቃይና ስጋት ሁሉ ትድናላችሁ። ክብር ለጌታ ይሁን። ሐዋርያው ለቲቶ በጻፈለት ሐዋርያዊ መልእክቱ የሚለውን በጥሞና እንመልከት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ዛሬ እናንተን እኔን የሰው ልጆችን ሁሉ ሊያድን የተገለጠ ጸጋ ነው። ይህም ጸጋ ይላል በቁጥር 12 እና 13 ላይ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ውድ አድማጮች እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና። ስለዚህ ይህ ነፍሱን ለእኛ የሰጠ ጌታ ዳግመኛ መምጣቱ ለእኛ የክብር ተስፋ ነው፣ የተባረከ ተስፋ ነው። ሐዋርያው ጳውሎስ ለቲቶ ከጻፈለት ከዚህ ከወንጌል መልእክት የምንረዳው ትልቅ ምስጢር አለ። በቁጥር 15 ላይ እንዲህ ይለዋል፣ ይህን በሙሉ ስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቀህ ይለዋል። ቲቶ በሙሉ ስልጣን የሚናገረው ትምህርት ምንድን ነው? በመጀመሪያ ሰዎችን ሁሉ ሊያድን ስለተገለጠው ስለ እግዚአብሔር ጸጋ ማስተማር አለበት። ቀጥሎ በተገለጠው በዚህ በእግዚአብሔር ጸጋ አማኞች ህይወታቸውን በቅድስና እየተጠበቁ ሊጠባበቁት ስለሚገባው የክብር ተስፋ የተባረከ ተስፋ በስልጣን ማስተማር እንዳለበት ይነግራል። ቲቶ በሙሉ ስልጣን ሊያስተምረው የሚገባውን ይህን በደረጃ እስኪ እንመልከተው። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ሲል ምን ማለቱ ነው? ጌታችን የሰውን ባህሪ የተካፈለበት ደግሞም ለመስቀል ሞት አልፎ የተሰጠበት ትልቁ ምክንያትና ምስጢር የሰው ልጆችን ለማዳን ነው። ሐዋርያው ዮሐንስ ቃልም ሥጋ ሆነ ጸጋና ዕውነትን ተሞልቶ በእኛ አደረ ይላል። ጌታችን ጸጋና ዕውነት ተሞልቶ በእኛ ያደረው ለመሆኑ ለምንድነው? ሐዋርያው ዮሐንስ በወንጌሉ እንደሚያስተምረን ሕግ በሙሴ ተሰጥቶ ነበርና ጸጋና ዕውነት ግን በኢየሱስ ክርስቶስ ሆነ ይላል። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ ሰዎችን ሁሉ የሚያድነው ጸጋ ጌታችን በተገለጠበት ጊዜ ለሰው ልጆች ሁሉ ተገልጧል። ስለሆነም የሰው ልጆችን ሁሉ የሚያድነው ይህ ጸጋ ጌታችን ሥጋ በሆነበት ጊዜ ስለተገለጠ በርሱ የሚያምኑ ሁሉ ሐዋርያው ዮሐንስ በወንጌሉ እንዳስተማረው እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ማለት እንችላለን። የጸጋ ምንጭ ኢየሱስ ከፍታውና ጥልቀቱ ከመታወቅ ያለፈ የአምላክ ፍቅሩ በርሱ ለሰው ልጆች ሁሉ ተገልጦ ይታያል። ክብር ለእግዚአብሔር ይሁን። ወንድ ልጅ ተሰጥቶናል፣ አማኑኤል ተብሎ በነቢያት የተነገረበት ምስጢርና ምክንያት ይህ ነው። ጸጋ ምን ጊዜም ቢሆን ከእግዚአብሔር ካልሆነ በቀር ከማንም ፍጡር ሊገኝ አይችልም። ጌታችን ለሚያምኑት ሁሉ የተትረፈረፈ የጸጋ ምንጭ ነው። እንግዲህ እንደ ወንጌሉ ቃል እኛም ከሙላቱ በጸጋ ላይ ጸጋ ተሰጥቶናል በሚለው የማይሻረው የወንጌል ቃል ሃይማኖታችንን እንመሰርታለን። ሐዋርያው ጳውሎስ ለቲቶ የሚለው ይሄንን ነው። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ የተገለጠው ጌታችን ጸጋና ዕውነትን ተሞልቶ በእኛ ስላደረ ነው። በእኛ አደረ የሚለው ቃል በብሉይ ኪዳን ቤተ መቅደስ እግዚአብሔር እንዳደረ ሁሉ ጌታችን በመለኮት ሙላት በሰው ተፈጥሮ ውስጥ ገብቶ ያደረበትን ታላቅ ምስጢር ሲናገር ነው። ይህ ማደር አንድ ሰው ከማንነቱ ጋር ባልተያዘ ሁኔታ በአንድ ቤት ገብቶ እንደሚያደር አይነት የሆነ ማደር አይደለም። በእኛ አደረ ማለት ወንጌሉ እንደሚነግረን ቃልም ሥጋ ሲሆን የሰውን ተፈጥሮ በመጋራት ከድንግል ማርያም በነሳው ሥጋ ለዘላለም ራሱን ከሰው ጋር ስላቆራኘ ፍጹሙ አምላክ ያልነበረውን ፍጹም የሰውን ባህሪ በማንነቱ ላይ በመጨመር ባልተከፈለ ማንነቱ ለሰው ልጆች የጸጋ ምንጭ ሆኖ ተገለጠ ማለት ነው። ውድ አድማጮች፣ ኢቫንጀሊካሎች የሚያምኑት እምነት በዚህ ጉዳይ ደጋግሜ እንዳመለከትኩት ጌታችን የአምላክነትና የሰው ባህሪያቱ ሳይቀያየጡ ሳይዋሃዱ ሳይዋዋጡ የተገለጠውን ጌታ ነው። ክብር ለእግዚአብሔር ይሁን። ልብ እንበል፣ ምንም እንኳን ጌታችን ሁለት ባህሪያት ቢኖሩትም አንድ ጌታ ነው። ሁለትነት የለውም። ቃልና ሥጋ በተአቅቦ አንድ እንደሆኑ የምናምነው በጥንት ዘመን ምስጢረ ሥጋዌን አስመልክቶ የንስጥሮስን የአውጣኬን የአቡሊናሪዮስን ትምህርት ለማውገዝ በተሰጠው የቤተ ክርስቲያናት ጉባኤ ውሳኔ መሠረት ነው። ይህ በ16ኛው ክፍለ ዘመን መጣ የሚባል በመዘላበድ የሚነገር ተረት አይደለም። ይህ የጥንት እምነት ነው። ኢቫንጀሊካሎች የቀየሩት አንድም ነገር የለም። ጌታችን የእግዚአብሔር ልጅ የሆነበት የባህሪ ልጅነቱና የሰው ልጅ የሆነበት ትስብእቱ ወይም ሥጋው ሁለት ባህሪያት ሳይቀየጡ በተአቅቦ እነዚህን የያዘ አንድ ጌታ እናምናለን። ክብር ለእግዚአብሔር ይሁን። አንድ ጌትነቱ መረሳትና መካድ የለበትም። ሁለት ባህሪያቱም መካድና መጣል የለባቸውም። ሁለቱ ባህሪያት ሁለት የየራሳቸው እኔነት የላቸውም። ሁለቱም የእርሱ የሆኑለት አንድ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ አለን። እደግማለሁ፣ ሁለቱ የሥጋውም ሆነ የመለኮት ባህሪያቱ አንድ የሆኑለት አንድ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ አለን እንጂ ሁለት እኔነት ያለው ጌታ አናምንም። ሁለቱን ባህሪ የማዋሃድ አደጋ ምንድን ነው? አውጣኪያውያኑ በዚህ የኑፋቄ ትምህርታቸው የሚሰብኩት ኢየሱስ የማይለወጠውን ዘላለማዊውን አምላክነቱን ተለዋጭ ተቀያጭ አድርገው ከድንግል ማርያም ከተወለደ በኋላ ያለው ኢየሱስ ዓለም ሳይፈጠር የነበረው ማንነቱን ካልነበረው የሰው ተፈጥሮ ጋር በማዋሃድ ሌላ አይነት አድርገው ያቀርቡታል። ይህ ኢየሱስ የክርስቲያኖች ኢየሱስ አይደለም። ይህ ኢየሱስ የተቀየጠ ኢየሱስ ነው። አውጣካውያኑ በሬዲዮን በየጊዜው የሚሰብኩት ኢየሱስ የነበረውን አምላክ ያምላክነቱን ባህሪ ከሰውነት የቀየጠ ያደርጉታል። በዚህ ሁኔታ ጌታችን ያምላክነት ባህሪውንም ሆነ ከድንግል ማርያም የነሳውን ትስብእቱን የሥጋ ባህሪውን ስለቀላቀለና ስለዋደ ያንን ያጣ ጌታ አድርገው ያቀርቡታል። ተዋህዶ ማለት ምስጢሩ ምንድነው? ላውጣካውያኑ ተዋህዶ ማለት የባህሪን መዋሃድን ሲያሳይ እንደነርሱ ያለውን የተወገዘ ትምህርት ለማይቀበሉት ግን ጌታችን ሁለቱን ባህሪያት በአንድ እኔነት ያዘበትን ምስጢር የሚያሳይ ቃል ነው። በእኔነቱ መለኮታዊ ባህሪውና የትስብእቱ ባህሪ የሰው ባህሪው በአንድነት በእኔነቱ ተይዘዋል። የተዋህዶ ምስጢር ያ ነው። በአብያተ ክርስቲያናት ሁሉ የሚታመነው ይሄ ነው። ይህም አቋምና ገለጣ ያስፈለገበት ምክንያት አንድ ንስጥሮስ የተባለው የስተት አስተማሪ ጌታችን ሁለትነት እንዳለው ስላስተማረ ያንን ለመከላከል የተወሰደ አቋም ነው። በንስጥሮስ ትምህርት መሰረት ጌታችን ሰው የሆነና አምላክ የሆነ እኔነት እንዳለው ስላስተማረ በኦርቶዶክሳውያን ክርስቲያኖች የተወገዘ ነው። ይህ ደግሞ ቤተ ክርስቲያናት ምስራቅና ምዕራብ ሆኖ ሳይከፈሉ የተወሰደ ዓለም አቀፍ አቋም ነው። እኛም በዚያ እናምናለን። ትክክለኛ ምስጢረ ሥጋዊ ትምህርት የሚቀበሉ ቤተ እምነቶች ሁሉ ተዋህዶ የሚለውን ቃል ሁለቱን ባህሪያት በማዋሃድ የሚናገር አድርገው ያቀርቡትም። ሁለቱን ባህሪያት ማለት መለኮትንና ትስብእቱን ሰው በመሆን ያገኘውን ባህሪ የማዋሃድ አድርገው ያቀርቡትም። ነገር ግን ለሰው ልጆች መድኃኒት ሆኖ የመጣው የእግዚአብሔር ልጅ የማይለወጥ አምላክነቱን የማይቀየጥ አምላክነቱን ከሰው ባህሪ እንደቀላቀለ እንዳዋሃደም አያስተምሩ። የሰው ባህሪውንም ወደ አምላክነት አልለወጠም። አምላክነት በመለወጥ የሚገኝ አይደለም። ነገር ግን ሁለቱን በእኔነቱ በተአቅቦ ገንዘቡ ያደረገ አንድ ጌታ ሆኖ ለዘላለም የሰው ልጅ ሆኖ ደግሞም የእግዚአብሔር ልጅ እየተባለ እየተጠራ ይኖራል። ክብር ለስሙ ይሁን። ልብ እንበል፣ ጌታችን ምን ጊዜም ቢሆን ራሱን ሁለት አድርጎ ተናግሮ አውቅ። በሚስጥረ ሥላሴ ትምህርት አንድ አምላክ በሶስት አካል እንዳለና እናምናለን። አንዱ አምላክ በሶስትነቱ እኔ አንተ የሚባባሉ በመለኮታዊ ኑባሬ አንድ የሆኑ ነገር ግን በሶስት እኔነት ራሳቸውን የሚገልጡ አብ ወልድና መንፈስ ቅዱስ አሉ ብለን እናምናለን። አምላካችን አንድ ሲሆን በሶስት አካል የተገለጠ የዘላለም ጌታ ነው። አብ ወልድንም ሆነ መንፈስ ቅዱስን አይደለም። ወልድም መንፈስ ቅዱስንም ሆነ አብ እንደሆነ አይወሰድም። ስለሆነም በመካከላቸው ግንኙነት አለ ማለት ነው። አብ ወልድን ላከው፣ ወልድ ወደ ሰማይ ካረገ በኋላ መንፈስ ቅዱስን ላከው። መለኮታዊ ኑባሬ አንድ ይሁን እንጂ በሶስቱ መካከል ያለው ልዩነት ግን የምስጢረ ሥጋዊ መሰረታዊ ትምህርት ነው። በጌታ በኢየሱስ ማንነት ግን እኔ እርሱ የሚባባሉ ሁለት እኔነቶች የሉትም። ደሙን ያፈሰሰልን የተሰቃየው የሞተውና የተነሳው የሰው ልጅ ነኝ ያለው የእግዚአብሔር ልጅነቱ የማይካደው አንዱ ጌታ ነው። ስሙ ለዘላለም ብሩክ ይሁን። ክብር ለዘላለም ለርሱ ይሁን። እንግዲህ ውድ አድማጮች እግዚአብሔር ከኛ ጋር አደረ የተባለው ምስጢር ይህ ነው። ጌታችን በመስቀል ላይ በሞተበት ጊዜ የማይሞተው አምላክነቱ የአምላክነት ባህሪው ሞተ ብለን አናምንም። ጌታችን ገንዘቡ ባደረገው ሥጋ ሞቶ በአምላክነቱ ግን ሞት የማይነካው ሕይወት ያለው ጌታ እንደሆነ እናምናለን። በርሱ ሕይወት ነበረች፣ ደግሞም ራሱም ሲናገር እኔ ሕይወት ነኝ ብሏል። ሟች በሆነው በሰው ማንነት የሞተውም ነፍሱን ማኖርና ማንሳት የሚችል የሕይወት ኃይልና ሥልጣን ስላለው ነው። ጌታችን በአምላካዊ ባህሪው በስፍራ አይወሰንም። በሰው ባህሪ ግን በሰው አካል የተወሰነ ነበር። መንፈስ ቅዱስ በስፍራ አይወሰንም። ነገር ግን በሰዎች ውስጥ ሲኖር የተከፈለ ሆኖ አይኖርም። በእያንዳንዱ አማኝ ውስጥ የሚኖረው መንፈስ ቅዱስ ራሱን የቻለ አካል ነው። ይህ ምስጢር ታላቅ ነው። ይኸው መንፈስ በሙሉ አካልነቱ በሁሉም አማኝ ውስጥ ብቻ ሳይሆን በሰማይም በምድርም ባንድ ይኖራል። ንጉሥ ዳዊት ከመንፈስ ወዴት ይሄዳል የሚለው ለዚህ ነው። ጌታችንም በስፍራ በማይወሰነው መለኮታዊ ባህሪው ከድንግል ማርያም ተወልዶ ሳለ በሰማይም በዚያው ጊዜ ይኖር እንደነበር የጌታ ቃል ያስተምረናል። በዚህ ምስጢር ታላቅ ትምህርት እናያለን። የእግዚአብሔር ልጅ የሰውን ማንነት ገንዘቡ አድርጎ መለኮት የሆነው እኔነቱ የእኔ የሚለው ይህ በመለኮትና በሰው ማንነት መካከል ያለ ትስስር ምስጢሩ ጌታችን እኛን ከአምላክ ጋር ያስተሳሰረበት ያስታረቀበት ያቆራኘበት ደግሞ የመለኮት ክብር ተካፋይ እንዲሆን ያበቃበት ምስጢር አለው። ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ሲል ኢየሱስ የኃጢአት መፍትሄ ብቻ ሳይሆን የጎደለንን የእግዚአብሔርን ክብር ያስገኘልንም አዳኝ ነው። ክብር ለዘላለም ለዚህ ታርዶ ላዳነን ለኢየሱስ ክርስቶስ ይሁን። በሬዲዮን ባሁኑ ጊዜ የምትሰሙት የአውጣኬ ደቀ መዛሙርት የሚያስተምሩት ትምህርት የቱን ያህል የተሳሳተ እንደሆነ እንመልከት። ለመሆኑ ጌታችን ሁለት ባህሪያት ሳይኖሩት ከድንግል ማርያም የሰው ባህሪውን በአምላክነት ባህሪው ውጦታል፣ እርሱ የሰው ባህሪ የለውም ይሉናል። ስለዚህ ይማልዳል እንጂ አያማልድም ይሉናል። ሊፈርድ ይመጣል እንጂ አዳኝ ነው ብሎ ኢየሱስ ኢየሱስ ይያሉ በርሱ ተስፋ የሚያደርጉ ሁሉ ፍርድ ይጠብቃቸዋል የሚለውን ኑፋቄ የሚያስተምሩት ከምን የተነሳ ነው? በጥንታዊነት ስም እየተጠለሉ ጥንታውያን መናፍቃን እና አውጣኬ የሚያስተምሩትን ትምህርት ለህዝብ ሊግቱ ስተው እያሳቱ እንደሆነ አድማጮች ልብ ልንል ይገባል። በመስቀል ላይ ሞቶ ከተነሳ በኋላ ኢየሱስ አማላጅ የማይሆነው እርሱ አምላክ ብቻ ስለሆነ ነው ይሉናል። እንዴት አምላክ ሆነ አማላጅ ይሆናል? እርሱ ይማልዳል እንጂ አያማልድም ይላሉ። ታዲያ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበው የኢየሱስ ደም ደርቆ ቀርቷልን? አቤል ከሞተ በኋላ ደሙ በእግዚአብሔር ፊት እየጮኸ ስለተበደለው በደል ከተናገረ ለሰው ልጆች ሁሉ ኃጢአት ደሙን ያፈሰሰው የኢየሱስ ክርስቶስ ደም ራሱን በዘላለም መንፈስ አቀርቧል ብሎ ወንጌል ሲናገር ለሞተላቸው ሰዎች ምንም አማልድም ማለት ነውን? ያ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ደም የደረቀ ፈሶ የደረቀ ደም አይደለም፣ የሚናገር ደም ነው። የተሻለውን የምልጃ ደም፣ ይቅር በላቸው የሚያነጻ ደም፣ ከእግዚአብሔር ጋር የሚያስታርቅ ደም፣ ሕያው ደም፣ ክቡር ደም ነው። ክብር ለእግዚአብሔር ይሁን። ይህን በስፋት እንማራለን። እንኳን አሁን በታላቁ መከራ እንኳን ሰማዕታት ሆነው የሚሞቱት እንኳን ሳይቀሩ ልብሳቸውን አጥበው በበጉ ደም እንደሚያነጹ የጌታ ቃል ያስተምራል። ጌታችን ኢየሱስ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነበትን የወንጌልን እውነት ማስጣል የክህደት ትምህርት ነው። እግዚአብሔር ያልሰጣቸውን የአማላጅነት ሥራ ለፍጡራን ክፍት የሥራ ቦታ ለመፈለግ በሰማየ ሰማያት ያለፈውን ትልቁ ሊቀ ካህን የነፍሳችንን እረኛ በደሙ እረኛችን ሊሆንልን ራሱን ኪዳን ገብቶ የገባል ያዳነንን ኢየሱስን በክህደት ወንጌል መጋረድ የሃይማኖት ወንጀል ነው። ለመሆኑ ኢየሱስ ስለ ሰው ልጆች የሰራውን ሥራ ወንጌል አድርገን መስበኩን ትተን በጌታ የታመኑት ኢየሱስ ኢየሱስ እያልክ ተስፋ አደረግህ ከስተት ተመለስ ብለን ለመናገር አፋችንን የሚያስከፍተን እብሪት ኬት መጣ? ጌታችንን አሁን የማማልደው መለኮትነቱን ከሰውነቱ በቀየጠ በደባለቀ የአውጣኬ ትምህርት ላይ የተመሰረተ ነገረ መለኮት ትምህርት ስላለን አይደለምን? ባህሪያት የሉትም በሚለው የስተ ትምህርት ላይ ተመስርተው እነዚህ ባህሪያት ሞቶ ከተነሳ በኋላ ተዋሃዱ የሚሉ ይመስላሉ። መቼም በዚህ መልክ የሚቀርበውን ኑፋቄያዊ አስተሳሰብ ተደግፈው ከሆነ ያ ከመምህራቸው አውጣኬ የከፋና የጦዘ ትምህርት ነው። አውጣኬ በመሰረቱ ከመዋሃዱ በፊት ሁለት ነው፣ ከተዋሃደ በኋላ ግን አንድ ነው ሲል ጌታችን ከሁለትነት የተገኘ ቅልቅል አድርጎ የሚያቀርበው ይመስላል። ደቀ መዛሙርቱስ የትኛውን አቋም ይወስዳሉ? እኛ ምናምነው ኢየሱስ ከሁለትነት የተቀየጠ አይደለም። ሀ ብሎ ከድንግል ማርያም ገና ሲጸነስ ቃልም ሥጋ ሆነ ብለን ነው እኛ ምናምነው። አውጣኬ ኬት እንዳመጣው አይታወቅም። ከመዋሃዱ በፊት ሁለት ነው፣ ከተዋለደ ከተዋሃደ በኋላ ግን ሌላ ነው ብሎ ይላል። ሁለት ባህሪያትን ወደ አንድ ሲቀላቅል ግራ የተጋባ የተዘላበደ ትምህርት ያስተምራል። ደቀ መዛሙርቱም እንዲሁ። ያሁኖች ያውጣቄ ልጆች ደግሞ ጌታችን በመስቀሉ ሞት አስታራቂ ነው፣ ሞቶ ከተነሳ በኋላ ግን ማላጅ ፈላጊ ነው ይሉናል። ወድ ወገኖቼ፣ ይሄ ማላጅ ፈላጊው ጌታ አሁን ማላጅ ፈላጊ የሆነበት በሞተበት ጊዜ ግን አስታራቂ የሚሆንበት ምክንያቱ ምንድን ነው? ሁለት ኢየሱስ ነውነ የምናምነው? ውድ ወገኖቼ፣ የበራውን ብርሃን የሚያጨልም ትምህርት ይላሉ ይሄ ነው። የማያማልደው በባህሪ መዋሃድ አምላክ ብቻ ስለሆነ ነው ብለው ካስተማሩ ታዲያ መዋሃዱ የተካሄደው መቼ ነው? እንደነርሱ ትምህርት ከሆነ መዋሃዱ የተካሄደው ከድንግል ማርያም ሲወለድ ከሆነ፣ በመስቀል ላይ ሲሞት አስታራቂ መሆን ከቻለ ተዋህዶ ሞቶ ሲነሳ እንዴት አማላጅ አይሆንም? ማንነቱ ከሞት በኋላና ከሞት በፊት ይለወጣልን? የተዘላበደ ትምህርት ይሏቸዋል ይሄ ነው። የሚያምኑት ሁለት አይነት ኢየሱስ ይሁን ወይንም ሌላ ነገር ጉዱ ያደር ይወጣ ይሆናል። ለሚያምኑ ሁሉ መጽደቂያ የተገለጠውን የእግዚአብሔርን ጽድቅ የመርገም ጨርቅ ከተባለ የፍጡራን ጽድቅ ለመተካት ብለው ይህንን የሚያስተምሩት የጌታችን ኢየሱስ ክርስቶስ ወንጌል ሰባኪዎች ሳይሆኑ የወንጌል ጠሮች መሆናቸውን በትምህርታቸው አረጋግጠውልናል። እግዚአብሔር ከዚህ ያድናችሁ። ኢየሱስ የእግዚአብሔር ልጅ ከድንግል ማርያም በተወለደበት ጊዜ፣ በተጸነሰበት ጊዜ፣ በሞተበት ጊዜ፣ ሞቶ በተነሳበት ጊዜ ቃል ሥጋ የሆነበት ባህሪዎቹ ላይ ለውጥ የለም። ክብር ለእግዚአብሔር ይሁን። አምላክነቱን ከሰውነቱ ሳይቀይጥ ከድንግል ማርያም የተወለደው የእግዚአብሔር ልጅ እነሆ በውርደት ሞተ፣ በክብር ተነሳ ብለን እናምናለን። የኛ ጌታ በሞቱ ያስታረቀን፣ በትንሣኤው የሚያድን፣ ዳግመኛ ሲመጣ ተስፋችን የሆነ ጌታ ነው። ክብር ለስሙ ይሁን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።